በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምናመሻችሁ፣ ዛሬ ቀኑ ረቡዕ ግንቦት 21 2011 ነው። አብራችሁን አምሹና ቀጣዮቹን ጥንቅሮች እንድትሰሙ ይሁን። በቄለም ወለጋ ሙጊ ውስጥ በኦነግ ሸኔ የኦሮሞ ነጻነት ሸማቂዎችና በመንግሥት ወታደሮች መካከል በተፈጠረ ግጭት የሰዎች ሕይወት ጠፍቷል።
ከቤት ወጥቶ ወደ ሥራ እየሄደ ነበር። የመከላከያ ሰራዊት አባላቱ ተኩስ ከፈቱ። በጭካኔ ነበር በጩቤ አንጀቱ ላይ ወጉት። ከዛ እግሩ ላይም በጥይት መቱት። ጎኑ ላይም መተውታል። ሕይወቱም እዛው ነው ያለፈው።
ታላቅ ወንድሜ ተገደሉ የሚሉ ነዋሪን የሰማናቸው፣ ሙሉ ዘገባውን ከአጭር ቆይታ በኋላ ይዘን እንመለሳለን። የፌዴሬሽን የክልልና የከተማ ምክር ቤቶች መቀሌ ላይ ትናንት መክረዋል።
ሕገ መንግሥቱና ፌዴራል ስርዓቱን ወደ አደጋ የወደቀበት ዋና ምክንያት የፌዴሬሽን ተቋም ምክንያት አይደለም። ዋናው ምክንያት የፖለቲካ ብልሽት ነው። አሁንም መስተካከል ያለበት ፖለቲካው ነው መስተካከል ያለበት።
የፌዴሬሽን ምክር ቤት አፈ ጉባኤ ኪሪያ መሐመድ ናቸው። ከጠቅላይ ሚኒስትር አብይ አህመድ ጋር የተደረገ ቀጣይ ክፍል ቆይታን ጨምሮ ሌሎች ጥንቅሮችም ተሰንቀዋል። ለዛሬ ምሽት የኔ ስም ሀብታሙ ስዩም ነው። መሰናደው ጋቢና ቪኦኤ። በቅድሚያ የዓለምን ውሎና አዳር የሚነግሩንን ዜናዎች እናሰማችኋለን። ልዩ መርማሪ ሮበርት ሙለር ስራቸውን ካጠናቀቁ በኋላ ዛሬ በሰጡት የመጀመሪያ መግለጫ ከሀገሪቱ የፍርድ ሚኒስቴር በተሰጣቸው መመሪያ መሰረት ፕሬዚዳንት ዶናልድ ትራምፕን በወንጀል መክሰስ መስሪያ ቤታቸው ሊያስበው የማይችል ነገር ነበር ብለዋል። የሮበርት ሙለር ልዩ መስሪያ ቤት ከሶስት ዓመታት በፊት በዩናይትድ ስቴትስ በተካሄደው የምርጫ ዘመቻ የሩሲያ እጅ መግባትን አስመልክቶ ለ22 ወራት ያክል ምርመራ ሲያካሄድ መቆየቱ የሚታወቅ ነው። ሙለር የምርመራውን ሂደት ባለፈው መጋቢት ወር ሲያጠናቅቁ በዶናልድ ትራምፕ የምርጫ ዘመቻና በሞስኮ መካከል የመመሳጠር ተግባር መፈጸሙን የሚያረጋግጥ ማስረጃ አልተገኘም ብለዋል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ድርጅት የማይናማር ወታደራዊ ኃይል በሰሜን ምስራቅ ራሂን ክፍለ ግዛት አዲስ የጭካኔ ተግባሮችን እየፈጸመ ነው ሲል ከሷል። ሁለት ዓመታት ካልሞላ ጊዜ በፊትም በዛው ቦታ በሮሂንጋ ሙስሊሞች ላይ አስከፊ ጉዳት አድርሶ ነበር ይላል አምነስቲ። የክፍለ ግዛቱ የቡድሃ እምነት ተከታዮች የውስጥ አስተዳደር መብት እንዲከበር የሚንቀሳቀሱት የአራካን አማጽያን ቡድንን ለመውጋት ወታደራዊው ኃይል በብዙ ሺህ የሚቆጠሩ ወታደሮችን ወደ ራሂን ልኳል። የሰብአዊ መብት ተሟጋቹ ድርጅት ዛሬ ባወጣው ዘገባ የማይናማር ወታደሮች ፈጸሟቸው ያላቸውን የጦርነት ወንጀሎች ዘርዝሯል። በተባበረው የአረብ ኤምሬቶች የባህር ጠረፍ በያዝነው ወር በነዳጅ ዘይት ተሸካሚ መርከቦች ላይ ለተፈጸመው ጥቃት ተጠያቂዋ ኢራን መሆኗን ከሞላ ጎደል በእርግጠኝነት ለመናገር ይቻላል ሲሉ የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ጆን ቦልተን ዛሬ ተናግረዋል። ቦልተን አቡዳቢን በጎበኙበት ወቅት ለጋዜጠኞች ሲናገሩ ለክስ ያቀረቡት ማስረጃ የለም። ሆኖም ነዳጅ ዘይት የጫኑት መርከቦች በባህር ኃይል ፈንጂ እንደተመቱ ገልጸዋል። ቦልተን አቡዳቢን የጎበኙት ጠቃሚና ወቅታዊ በሆኑ ቀጠናዊ የጸጥታ ጉዳዮች ለመምከር ነው ብለዋል። የኦነግ ሸኔ የኦሮሞ ነጻነት ሸማቂዎች ባለፈው ሰኞ ሙጊ ውስጥ የእጅ ቦምብ ወርውረው 6 ሰዎች ገደሉ ሲሉ የቄለም ወለጋ ኦሮሞ ዲሞክራሲያዊ ፓርቲ ሕዝብ ግንኙነት ኃላፊ ተናግረዋል። የሸማቂዎቹ የምዕራብ ዞን ቃል አቀባይ በበኩሉ ባደረግነው ውጊያ ሽንፈት የደረሰባቸው የመንግሥት ወታደሮች ናቸው፣ ወደ ከተማዋ በመመለስ ሰላማዊ ሰዎችን የገደሉ ሲሉ አስተባብለዋል። ናከሮ መልካ ተጨማሪውን ይዟል።
በአንፊሎ ሙጊ ከተማ ታላቅ ወንድሜ ተገደለብኝ የሚል ስሙ እንዳይጠቀስ የጠየቀ ግለሰብ ባለፈው ሰኞ ከምሳ ሰዓት በኋላ ተፈጠረ ያለውን ያብራራል።
ከቤት ወጥቶ ወደ ስራ እየሄደ ነበር። የመከላከያ ሰራዊት አባላቱ ተኩስ ከፈቱ። በጭካኔ ነበር በጩቤ አንጀቱ ላይ ወጉት። ከዛ እግሩ ላይም በጥይት መቱት። ጎኑ ላይም መተውታል። ሕይወቱም እዛው ነው ያለፈው።
ወንድሜ ከሸማቂዎቹ ጋር ምንም አይነት ግንኙነት የለውም፣ በጉልበት ስራ ቤተሰቡን ለመርዳት የሚለፋ ሰው ነው ሲልም ተናግሯል። ሌላው በሸማቂዎችና መንግስት አጣቂዎች መካከል ከሙጊ 20 ደቂቃ ያህል የእግር ጉዞ የሚያስኬድ ቦታ ላይ ነው የተኩስ ልውውጡና የቦምብ ፍንዳታ የነበረው ይላል የአይን እማኝ ገብሬ ዲንቃ። 6 ሰዎች የተገደሉት ግን በሙጊ ከተማ ውስጥ ነው ብሏል።
በዛው ቀን ግድያው ከመፈጸሙ ቀደም ብሎ ቄራ የሚባል ቦታ ላይ በመከላከያ ሰራዊት አባላት እና የኦሮሞ ነጻነት ሸማቂዎች መካከል የተኩስ ልውውጥ ተደርጎ ነበረ። ሰዎቹ የተገደሉበት ቦታ ግን ሙጊ 01 ቀበሌ ውስጥ ነው። የሞቱ ሰዎችም የኑስ አብደላ በንግድ ስራ
በትናንት መሰናዶ የአሜሪካ ድምፅ ራዲዮ ከጠቅላይ ሚኒስትር አብይ አህመድ ጋር ያደረገውን ቆይታ አስደምጠናችሁ ነበረ። ለዛሬ ቀጣዩን ክፍል እናቀርብላችኋለን። ባልደረባችን እስክንድር ፍሬው በለውጡ ተደስቶ ወደ አደባባይ የወጣው ድጋፉን የሰጠው ሕዝብ በተለይ ከኢህአዴግ ውጭ የሆነው በለውጡ ሂደት እንዲሳተፍ መድረኮች አልተመቻቹለትም የሚል ቅሬታ እንዳለ በመጥቀስ አስተያየታቸው እንዲሰጡ ጠይቋቸው ነበር የቆመው። የጠቅላይ ሚኒስትር አብይ መልስ እንደሚከተለው ይቀጥላል።
መጀመሪያ ለውጥን የምናይበት መነጽር የሚመሳሰል መሆን አለበት። በቀላል ምሳሌ ለማስረዳት በሰርግ እንወስደው። ባልና ሚስት ሊጋቡ ሰርግ ሲሰርጉ ብዙ ዘመድ፣ ጎረቤት፣ ወዳጅ ከሰርጉ በፊት በጣም ብዙ ሽርጉዶች አሉ፣ ምግብ ማዘጋጀቶች አሉ፣ ብዙ ግርግሮች አሉ። የዕለት ሁለት በተቻለ መጠን ሰዎች ለብሰው አጊጠው ሰርጉን ያደምቁታል። ከሰርጉ ማግስት በኋላ ግን ያንተ ዳር የማጽናት የማቆየት ጉዳይ ሜሊ የተጋቢዎቹ ከዛም ያለፈ እንደሆነ የሚዜዎችና የቅርብ ሰዎች ጉዳይ ይሆናል። ለውጥ በሚመጣበት ሰዓት ያየኸው ግርግር፣ ያየኸው ድጋፍ፣ ያየኸው ነገር ይዘልቅ አልብለህ ማሰብ የሚቻለው ሜሊ ለውጡን የመራው ኃይል የሚያዘልቅ መሰረታዊ ስራ ከሰራ ብቻ ነው። ተጋቢዎቹ ትዳራቸው 5 አመት 10 አመት እንዲቆይ የነሱ ስራ ነው ትዳሩን የመገንባት፣ በዚያ ውስጥ የሚገጥማቸውን ፈተና መቋቋም። ሁልጊዜ ችግር ሲገጥማቸው የሰርጋችንለት ልብሳችን ያምር ነበር፣ የሰርጋችንለት ብዙ ሰው ነበር ማለት አይችሉም። ሲታመሙ ወይም ሚስት ስትወልድ ያንም ያክል ቁጥር ያለው ግርግር ላይኖር ይችላል። ነገር ግን ትዳሩ ጸንቶ ፈተናዎችን አልፎ 5 10 15 20 አመት ሲቆይ ወይም ወልደው ሲድሩ ያ ግርግር ተመልሶ ሊመጣ ይችላል። ወይም 10ኛ 20ኛ 50ኛ አመት ሲያከብሩ ያንን ድግስ መልሶ ማየት ይችላሉ። ከለውጥ በኋላ የለውጡን መሰረታዊ ምስጢር ማጽናት ሲቻል ድጋፉ ይቀጥላል። ተሳትፎም በየሌሩ ይለያያል። መጀመሪያ ላይ ለውጥ እናምጣ ብለህ የምታሳተፈውን ሰው ተቋማዊ ለውጥ በምታመጣበት ሰዓት ፕሮፌሽናል ሰዎች ትፈልጋለህ፣ ማንበብ ልምድ መውሰድ ትፈልጋለህ። ከዚህ አንጻር ብዙ ወገኖች ሀሳብ እየሰጡ እየመከሩ ያሉበት ለውጥ ነው። ብዙዎች ጽሁፍ ይልካሉ። አንዳንዶች በጠቅላይ ሚኒስትር ቢሮ ከቅርብ ጊዜ ወዲህ በየወሩ በምናዘጋጀው ምክክር መድረክ ብዙ ምሁራን ሀሳብ ይሰጣሉ። በኢሲኤም ሁላችሁም እንደምታውቁት በርካታ መድረኮች በተለያየ ቶፒክ ይዘጋጃል። በዚያ ሁኔታ ነው ሀሳብ የሚሸመተው። የተሸመተው ሀሳብ ይደረጅና የፖሊስ ሰነድ ሆኖ ተቋማት ያን ሀሳብ በወጉ እንዲገነዘቡ ማድረግ ሲቻል የየዕለት ልምምድ ይሆናል። ከዚያም ባሻገር ከኢህአዴግ ጎራ ውጭ ያሉ ሰዎች በአንዳንድ የኃላፊነት ቦታ በአምባሳደርነት፣ በምርጫ ቦርድ፣ በፍርድ ቤት ከዚህ ቀደም ከነበረው ወጣ ያሉ ጉዳዮች ታይተዋል። ከዚያ የዘለለ ማስፋት ያስፈልጋል። ምክንያቱም ኢትዮጵያ ውስጥ የሚያውቁ እና ያሰቡትን የሚናገሩትን የሚያደርጉ ሰዎች ውስን ስለሆኑ እነዚህን ሳናንጠባጥብ በፖለቲካ ጎራ ሳንከፋፍል መጠቀም አለብን። ፕሮፌሽናል የሚለው ሀሳብ ተገቢ ነው። ዩኒቨርሲቲ ቦርዶች ላይ አብዛኛው የተቃዋሚ ፓርቲ አመራሮች፣ ምሁራን፣ ግለሰቦች ይሳተፋሉ እና ቀስቀስ እያል ብዙዎቹን የሚያሳትፍ መንገድ ይሄን ነው። ከዚያ በላይ ግን ተሳትፎ የሚገለጸው በቀጥታ ስልጣን በመያዝ ብቻ አይደለም፣ በውይይት ነው። በዚህ አመት ውስጥ በሁሉም ክልል ሰፋፊ ውይይት ከተለያዩ ማህበረሰብ ክፍሎች ጋር አድርገናል። ምሬታቸውን፣ ጥያቄዎቻቸውን፣ ሀሳባቸውን ሰምተናል። ያንን እንደ ግብአት ወስደን ስራ የምንሰራው በመደመጥ መሳተፍ ይቻላል። በጽሁፍ ሀሳብን በመግለጽ መደመጥ ይቻላል። አልፎ አልፎ ደግሞ ሙሉ በሙሉ ጊዜ ሰጥቶ በመስራት መደመጥ ይችላልና ባንድ በኩል ፍጥነቱ በሌላ መስክ በታየው ልክ አይደለም ከሚል አንፃር ኮሜንቱ ማየት ይችላል። ሌላ መንገድ ግን ለውጡንም በዚያው ልክ ማየት ተገቢ ይመስለኛል።
ለውጡ ያደግ መር ብቻ ሆኖ መቀጠል እንዳልነበረበት ለሚያስቡ ወገኖችስ ምንድነው ምላሽዎት?
ለውጡ ያደግ መር ብቻ መሆን የለበትም የሚባለው ከምን አንፃር ነው? እንግዲህ ያደግ መር ነው ወይ ይሄ ለውጥ? ያደግም ህዝብም በቀጥታ ተሳትፎ ያመጡት እየተበቁት ያለ ለውጥ ነው። ያደግ ብቻ እየለወጠው ማለት ያስቸግራል። ነገር ግን ብዙ ሰዎች ልክ ሙሉ በሙሉ ስርዓት እንደጠፋ አስበው ሽግግር መንግስት የሚባል ነገር ተፈጥሮ እነሱ በተለያየ ስልጣን ቦታ ላይ እንደሚቀመጡ ያስቡ የተዘጋጁ ያ ያልሆነ ሲመስላቸው በሙሉ ለውጡ የከሰመ ይመስላቸው ሰዎች አሉ። ነገር ግን ከኢህአዴግ ውጭ የውጭ ልምድ ያላቸው ሰዎች፣ በሀገር ውስጥ የቆየ ደረጃ ልምድ ያላቸው ሰዎች፣ ምሁራን በብዙ መልኩ ሀሳብ ይሰጣሉ፣ ያማክራሉ፣ ይጽፋሉ። ያ ሁሉ እንደግባት ተወስዶ ስራው የሚሰራውና ኢህአዴግ ብቻ ነው የሚያስብል አይደለም። በራችን ዘግተን የምንሰራው ሳይሆን ብዙ ነገራችንን ለህዝብ እየገለጥን ከህዝብ ግባት እየወሰድን የምንሰራው ስለሆነ የተሳትፎ ልኩ ማደግ አለበት። ብዙዎች ተሳትፈው ኦን የሚያደርጉት ለውጥ መሆን አለበት የሚለው ትክክል ቢሆንም ግን ኢህአዴግ ብቻ የሚያስብል ደግሞ አይደለም።
የ27ቱን አመት አሉታዊ ገጽታዎች የሚያስታውሱ ሰዎች አሁንም አንዳንድ ጥርጣሬዎች እንዳላቸው ይናገራሉ። ኢህአዴግ የአራት ድርጅቶች ግንባር ቢሆንም በተለይ ባለፉት 27 አመታት የኃይል ሚዛኑ ወደ ህወሓት ያጋደለ እንደነበር የበርካታ ተንታኞች እምነት ነው። ዛሬስ ተረኛ አለ ወይ ብለው የሚጠይቁ ሰዎች አሉ። ክቡር ጠቅላይ ሚኒስትር፣
ኢትዮጵያዊ እባብ ያየ በልጥ በረየ ስለሚል ትናንት የነበረን ልምምድ ሙሉ በሙሉ አጥፍቶ አዲስ ማንነት መፍጠር ስለማይቻል ጥርጣሬውን በዛ አይን ማየት ጥሩ ነው። ግን ለውጡ አንዱ በአጽንኦት የሚቃረነው ተረኛነት ነው። የተረኛነት ስሜት ዘላቂ ድል አያመጣም፣ ሀገራዊ ድል አያመጣም። የሆነ ግሩፕ ለተወሰነ ጊዜ ያሸነፈ ቢመስለው የተሸነፉ ይመስላቸው ኃይሎች እስካሉ ድረስ ዘላቂ ድል ስለማይሆን ለዚህ ነው መደመር የምንለው፣ ለዚህ ነው ይቅርታ የምንለው፣ ለዚህ ነው ፍቅር የምንለው። እና አስተሳሰቡም ተግባሩም የለም። ካለም ድሉና ለውጡ ዘላቂ መሆን አይችልም። አሉባልታዎች ሊሰሙ ይችላሉ። ግን በእርግጠኝነት መናገር የምፈልገው እንደዚህ አይነት ፕራክቲካል የሆነ ስራ እና ልምምድ አሁን ባለው ሁኔታ የለም።
የፌዴሬሽን የክልልና የከተማ አስተዳደር ምክር ቤቶች የጋራ ምክክር መድረክ ትናንት በመቀሌ ትግራይ ተካሂዷል። በውይይቱ መድረክ መክፈቻ ላይ የተገኙት የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ቀጣዩ ምርጫ በጊዜውና በሕገ መንግሥቱ መሠረት መከወን አለበት ብለዋል። ዓለም ፍስሐ ቀጣዩን ዘገባ ልኮልናል።
የፌዴራል የክልልና የከተማ አስተዳደር ምክር ቤቶች በመቀለ ከተማ የጋራ ምክር መድረክ አካሂደዋል። በመቀለ በተካሄደው የፌዴራል የክልልና የከተማ አስተዳደር የጋራ ምክር መድረክ መክፈቻ ስነ ስርዓት የተገኙት የትግራይ ክልል መስተዳደር ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል በአገራችን ወሳኝ ጉዳይ የሆነው ምርጫ በኃላፊነት መንፈስ በአግባቡና በሕገ መንግስት መሰረት ካልተካሄደ አገሪቱን መበታተን መወሰኑን ታውቆ ሁሉም ምርጫው በጊዜው ውጤታማ ሆኖ እንዲጠናቀቅ የበኩላችሁ ድርሻ ወሳኝ ነው ብለዋል። ለሁለት ቀናት የተካሄደው የጋራ ምክር መድረክ በአዋሳ ከተማ የተካሄደ የጋራ ምክር መድረክ ሰነድ መገምገም ችሏል። ደብረጽዮን ገብረ ሚካኤል ባሰሙት የመክፈቻ ንግግር የፌዴራል ስርዓት በሀገሪቱ በሁለት አስርተ ዓመታት በዓለም የተመሰከረለት ልማት አስመዝግበዋል ካሉ በኋላ
ለሀገራችን ሁሉና ወሳኝ ጉዳይ የሆነው ምርጫ በኃላፊነት መንፈስ በአግባቡና በሕገ መንግስት መሰረት ካልተካሄደ አገሪቱ እንድትበተን መወሰን መሆኑን ታውቆ ሁሉም ምርጫው በጊዜው ውጤታማ ሆኖ እንዲጠናቀቅ የበኩላችሁ ድርሻ ወሳኝ ነው።
የፌዴራል የክልልና የከተማ አስተዳደር ምክር ቤቶች የጋራ ምክር መድረክ ግንቦት 16ና 17 2011 ዓ.ም ለሁለት ቀናት ነው የተካሄደው። በማጠቃለያው ስለ ፌዴራል ስርዓት አስፈላጊነት አስመልክተው አስተያየት የሰጡ የህዝብ ተወካዮች አፈ ጉባኤ አቶ ታደሰ ጫፎ ናቸው።
ፌዴራሊዝም በሀገራችን በጣም አስፈላጊ ነው። በእኛ ሀገር ተጨባጭ ሁኔታ እና በእኛ እንደኛ ያሉ አገሮችም ይህን በማድረግ ችግራቸውን ፈት በርካታ የልማት ስራዎችን መስራት ችለናል። በዚህ መንገድ ሄደን ማለት ነው። አሁን የሚነሱ ጉዳዮችን ደግሞ ቁጭልን በሜሪቱ መነጋገር ይችላል። እንግዲህ አሁን ዋናው ፌዴራሊዝም ለዚህ ሀገር ያስፈልጋል አያስፈልግም በሚለው ላይ አይደለም ዋናው ጥያቄ። የተረዳሁት ብዙ ፖለቲካዊ ውይይቶች ላይ ከሚነሱ ነገሮች ስናይ በአንድ በኩል አሁን የምንከተለው ብሔር ነው በዋናነት። ህገ መንግስቱ ላይ ይሄ በደንብ ተቀምጧል። በነገራችን ላይ ቋንቋን፣ ስነልቦናን፣ ባህልን፣ መልካም ምድራዊ አቀማመጥን ብሎ በህገ መንግስቱ ላይ ሁሉን ነገር ያካተተ ነው። አንዱ ይሄ ነው። ሁለተኛው አይ ይሄ ምን ይልበትም መርካ ምድር ያቀማመጥ ታሳቢ ተደርጎ መሆን አለበት ጉዳዮቹ እንደዚህ ናቸው ስለዚህ በዚህ ላይ ቁጭ ብሎ በደም መነጋገር ያስፈልጋል እንዴት መነሻ ላይ ቀደም ሳነሳ ምንድነው ያልኩት በእኛ ሀገር የሚነሱ ፖለቲካዊ ጥያቄዎች ማከል አርገን ቁጭ ብለን መነጋገር እንችላለን ስንነጋገር ይሄ ነው ትክክሉ ይሄ ነው ትክክል ያደለው በሚል አሳማኝ ምክንያት በማቅረብ ኢትዮጵያን መተማመን እንችላለን
የፌደራል የክልልና የከተማ አስተዳደር ምክር ቤቶች የጋራ ምክር መድረክ ከተገኙት ከቤንሻንጉል ክልል የመጡት አቶ ጌታና ሲዳሞ ፌደራሊዝምን አስመልክተው እንዲህ ብለዋል
የሚጠቅመው ፌደራሊዝም የኔ ካናዳ ብንወስ ሌሎች እንደምታውቁ ከ20 በላይ ወይም ከ28 በላይ 40 ካባቢ ሌሎች ፌደራሊዝም ይከተሉ ሀገሮች ተጠቃሚ ሆኖ ሀገሮች አይት አለ ስለዚህ እንደ ኢትዮጵያም ስካውን የመጣንበት በዚህ 27 28 አመታት በዚህ ስራ ስለሆነ አሁንም ለቀጣይ ትውልድ እኛም ብናልፍም ራሱ ለዚህ ሀገር የሚጠቅመው ፌደራሊዝም ስርዓት
በአገሪቱ ያለው ሁኔታ ፌደራል ስርዓት ያስፈልጋታል ትናንትም ዛሬም ነገም ለሀገራችን የፌደራል ስርዓት አስፈላጊ ነው ያሉት ደግሞ ከጋምቤላ ክልል አቶ ላኬ ላክቤክ ናቸው
በአገሪቱ ያለው ሁኔታ ፌደራሊዝም ስርዓት ያስፈልጋታል ለነገውም ያስፈልጋል ትላንትናም ሲያስፈልገን ነበር አሁን ደግሞ ያስፈልገናል ስለዚህ ለሚቀጥለውም ያስፈልጋል
በምክክር መድረኩ የተገኙት የፌደሬሽን አፈ ጉባኤ ወይዘሮ ከሪያ ኢብራሂም መዝጋን ግር ባሰሙት ወቅት ገመንግስና ፌደራል ስርዓቱን ወደ አደጋ የወደቀበት ዋና ምክንያት የፌደሬሽን ተቋም ምክንያት አይደለም ብለዋል
ገመንግስና ፌደራል ስርዓቱን ወደ አደጋ የወደቀበት ዋና ምክንያት የፌደሬሽን ተቋም ምክንያት አይደለም ዋናው ምክንያት የፖለቲካ ብልሽት ነው አሁንም መስተካከል ያለበት ፖለቲካው ነው መስተካከል ያለበት
የፌደራል የክልልና የከተማ አስተዳደር ምክር ቤቶች የጋራ ምክር መድረክ ዳሜ ጉንበት 17/2011 ዓ.ም ተጠናቀዋል ለድምጽ አሜሪካ ሬዲዮ አለምታ ከመቀለ
የኢትዮጵያ ምርጫ ቦርድ ቀጣዩ ሀገራዊ ምርጫ በተገቢው ሁኔታ እንዲጠናቀቅ ይደግፈኛል ያለውን የበጀት ጥያቄ ለተወካዮች ምክር ቤት ማቅረቡ ተሰምቷል 4 ቢሊዮን ብር ነው ቦርዱ እንዲፈቀድለት የጠየቀው በቀጣዩ የመለስካቸው አማሃ ዘገባ ቦርዱ ይህንን ከፍተኛ መጠን ያለው በጀት ለመጠየቅ ለምን ፈለገ የሚለውን የቦርዱ ሊቀመንበር ወይዘሪት ብርቱካን ሚደቅሳ ይመልሳሉ
በጀቱን ከፍ ያደረገው አንደኛ የምርጫ አስፈጻሚዎች ምልመላ ከዚህ ቀደም የነበረውን እንዳለ ለመቀየር ወስነናል እና ለምንድነው ያ የምርጫ አስፈጻሚዎች በየምርጫ ጣቢያው መተው የሚያስፈጽሙ በአሁን በመጨረሻው ምርጫ እንኳን ወደ 250 ሺህ ሰው ነው የተሳተፈው ምርጫን ለማስፈጸም ማለት ነው እና እነዚህ ሰዎች የሚመጡት ቀጥታ ከመንግስት ስራ ላይ ነው ተመልምለው የሚመጡት እንግዲህ አለመታደል ሆኖ የመንግስት መዋቅርና የፓርቲ መዋቅር አንድ ላይ ተዋህዶ የነበረበት ስርዓት ውስጥ እንደነበርን ሁላችን እናውቃለን ከዛ የተነሳ ይደረጉ የነበሩ ምርጫዎች ላይ ከፍተኛ የታማኒነት ጉድለት ነበረው ማለት ነው ስለዚህ ያንን እንዳለ መቀየር እንዳለብን አምነን
ስለሆነም ይላል ወይዘሪት ብርቱካን ቀደም ሲል ከመንግስት መስሪያ ቤቶች ለምርጫ አስፈጻሚነት ለሚደለደሉት ሰዎች የሚሰጠው አበል መሆነ ድጎማ በእጅጉ አነስተኛ ነበር ቦርዱ አሁን ሊከተለው የወሰነው መንገድ ግን የተለየ ነው
አሁን ግን እነዛን አስፈጻሚዎች በችሎታቸው በአካባቢያቸው ባለው የህዝብ ተቀባይነት ምርጫን በማስፈጸም ባላቸው ብቃት ከዚህ ውጪ ካለ የህብረተሰብ ክፍል በግልጽ ለመመልመል ፈልገናል ስለዚህ ያንን ምልመላ በመናደርግበት ጊዜ አሳታፊ መሆኑ በግልጽ ሆኖ በተቀመጡ መመልሚያ መስፈርቶች መፈጸሙ እንደተጠበቀ ሆኖ ምርጫን ለሚያስፈጽሙበት ጊዜ ራሳቸውን የሚያቆዩበት ለሆቴል የሚከፍሉ ሊሆን ይችላል እንዳስፈላጊነቱ የአበል ክፍያም ነው በጣም መጠነኛ ነው ግን ቁጥራቸው በጣም ሰፊ ስለሆነ በጀታችንን በከፍተኛ ሁኔታ ከፍ አድርጎታል እና ግን ይሄ አጠቃላይ የምርጫ ታማኒነትና ወይም ታማኒ አለመሆን ወይም ትክክለኛ እውነተኛ ምርጫ መሆንና አለመሆን በአጠቃላይ በዋናነት የሚወሰነው የምርጫ ጣቢያዎች ላይ ስለሆነ ያንንም መለወጥ እጅግ አስፈላጊ በመሆኑ ከፍ ያለ ገንዘብም ቢሆን ለመጠየቅ ወስነናል
በዚህ ሀገር ላይ እስከዛሬ የተካሄዱትን ምርጫዎች ታማኝነት ተቀባይነት የሚያሳጣው ትልቁ ነገር ገዢው መንግስት ወይንም አስተዳዳሪው በስልጣን ላይ ያለው መንግስትና የምርጫ ቦርድ በጥብቅ የተሳሰሩና እንደውም አንዱ እጅ እንደሆነ ስለሚታወቅና ስለሚገመትም ጭምር ነው። በዚያ ምክንያት ነው ተአማኝነት የሚያጣው ምርጫው ሁልጊዜም ቢሆን ብዙ ጊዜ ነው። በአሁኑ ጊዜ ይህንን ወሳኝ የሆነ የአወቃቀር ጉዳይ በትክክል ህዝብ ይቀበለው የሚችል ነው ተብሎ የሚታይ ነገር አለ በአወቃቀሩ ረገድ?
አሁንም እኛ አይ እመኑን እኛ ልዩ ነን ብለን ማለት አይደለም እንፈልገው ምናደርጋቸው ነገሮች ለማንም የማይዳላ ለዚህ የማይል የህዝቡም በቀጥታ ውሳኔዎቻችንን አፈጻጸሞቻችንን በትክክል ማየት መረዳት የሚችልበት መረጃ ማግኘት የሚችልበት ሚዲያዎችም እንደዛ የሲቪል ማህበረሰብም እንደዛና ትክክለኛ ሚዛናዊ የሆነ አሰራር እንደምንተገብር ማንንም ታዛቢ መጥቶ መረዳት የሚችልበት ሁኔታ እንፈጥራለን። ይቅድም ያልኳቸው ማሻሻያዎችም አላማቸውም ግባቸውም ይሄ ነው እና በትክክለኛ ለሚዛናዊነታችንን ለመረዳት ፈልጎ ለሚመለከት ለሚጠይቆ ገን ሁላ ገለልተኝነታችን ግልጽ ሆኖ ይገኛል ብዬ ነው ማምነው። አሰራራችንም እንደዛ ሆኖ ነው የሚቀጥለው።
ለበጀቱ ከፍ ማለት ሌሎች ምክንያቶች እንዳሉም ወይዘሪት ፕሮቶካን ዘርዝረዋል። ከነዚህም መካከል የምርጫ ኮረጆችን በግልጽ በሚያሳዩ ሳጥኖች መቀየር፣ በአንድ የምርጫ ጣቢያ ሁለት ሳጥኖችን ማስቀመጥ፣ እያንዳንዱ ድምጽ የመስጫ ወረቀት የደህንነት መለያ ቁጥርና የተወዳዳሪ ምስልን የያዘ በሌላ አካል ሊዘጋጅ እንደማይችል ሆኖ መታተሙና የመሳሰሉት ታሳቢዎች ከስሌት እንደገቡ ሊቀመንበሯ አስረድተዋል። ከዚህ በጀት ውስጥ ቦርዱ ከተለያዩ ዓለም አቀፍ አጋር አገሮች ወደ 900 ሚሊዮን ብር ግምት ያለው እገዛ ለማሰባሰብ አቅዷል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እያዳመጣችሁ ያላችሁት ከአሜሪካ ድምፅ ራዲዮ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። አብራችሁን ስለሆናችሁ በድጋሚ እናመሰግናለን። ሙዚቃውን ወደ ኋላ እንመለስበታለን። አሁን ግን ወደ ደብረ ማርቆስ እናቅና። በደብረ ማርቆስ ዩኒቨርሲቲ ውስጥ ከሰሞኑ በተፈጠረ ግጭት የአንድ ተማሪ ሕይወት መቀጠፉ መሰማቱ ይታወሳል። በአሁኑ ጊዜስ ዩኒቨርሲቲው በምን ሁኔታ ላይ ይገኛል? የአስቴር ምስጋናው ቀጣይ ዘገባ ይነግረናል።
ስሜ እንዲጠቀስ አልፈልግም ያለውና የአራተኛ ዓመት የደብረ ማርቆስ ዩኒቨርሲቲ ተማሪ እንደተናገረው ከግማሽ በላይ የምንሆነው ተማሪዎች በአሁኑ ሰዓት ግቢ ውስጥ አለን። ቀሪዎቹ በከተማው ውስጥ ያሉ ሲሆን ጥቂት የትግራይ ተወላጆች ብቻ ናቸው ግቢውን ጥለው ወደ አዲስ አበባ እየሄዱ ያሉት ይላል።
ከግቢ የወጡት የትግራይ ልጆች ናቸው። ግማሹ ከግቢ ወደናል እያሉ እኛ ጥቂት ልጆች ነው የወጡት እንጂ ሁሉም አልወጡም። ጥቂት ልጆች ነው ወጡ። ግማሹ ከግማሽ በላይ ተማሪ ግቢ ውስጥ ነው እና ጥቂት ተማሪ ደግሞ ከተማ ውስጥ ነው ያሉት።
አካባቢውን ለቀው ይሄዷሉ በብዛት?
በብዛት ወጪ የተባሉት የትግራይ ልጆች ናቸው። እኔ ራሴ የኦሮሞ ነኝ እና የኦሮሚያ ልጆች ስቸት ልጆች መትላትና የወጡት እና ከግማሽ በላይ ተማሪ ጥቂት ውስጥ ነው ያለ እና ጥቂት ተማሪ ደግሞ አሁን ቢያንስ ከተማ ነው ያለች እንጂ አልወጣም።
ከትግራይ ተወላጆች ውጭ ከሌሎች አካባቢ የመጡ ተማሪዎች አሉ ግቢ ውስጥ?
የሁለተኛ ዓመት ተማሪ የሆነው ግርማ የደረሰ ደግሞ ከግቢ የወጣ ነው ውጡ ተብለን ሳይሆን ስለፈራን ነው ግቢውን ጥለን አዲስ አበባ እየሄድን ያለ ነው ይላል።
ከግቢ የወጣችሁ ስለምንድን ነው? ውጡ ተብላችሁ ነው?
ኧረ ስለተጨነቅን ነው ህይወታችን ስለፈራን ነው።
ምን ያህል ትሆናላችሁ? የደብረ ማርቆስ ዩኒቨርሲቲ የህዝብ ግንኙነትና ኮሙኒኬሽን ዳይሬክተር አቶ ደሳለው ጌትነት እንደሚናገሩት ጥቂት ተማሪዎች ናቸው ግቢውን ጥለው ወደ አዲስ አበባ የሄዱት። ከነርሱ ጋር ለመወያየትም ከሀገር ሽማግሌዎች፣ ከአካባቢው ነዋሪዎች እንዲሁም ከዩኒቨርሲቲ ማህበረሰብ የተውጣጣ ቡድን ተቋቁሞ ወደ አዲስ አበባ እየሄድን ነው ብለዋል።
አይ ሁሉም አይደለም፣ በጣም ትንሽ ተማሪዎች ዛሬ ግቢውን ለቀው ወደ አዲስ አበባ ሄደዋል። እና እዛ ትምህርት ከፍተኛ ትምህርት ሚኒስትር ጋር እነሱን አነጋግረው የሚያመጣ አንድ ቡድን እየሄደ ነው።
ኮሚቴ ተቋቁሞ ነው ማለት ነው የሄደ? ጥያቄ የያዘ ቡድን ነው ማለት ነው የሄደው?
እርግጠኛ አይደለሁም አስቴር፣ ግን እንደሚመስለኝ ተማሪዎች እንወክራለን የሚል አካል የሄደ ይመስለኛል። የተወሰኑ የትግራይ ልጆች ሂደዋል ነው ያሉን። ያንን ለማነጋገር ደግሞ ወደዛ አንድ የልዑክ ቡድን እየሄደ ነው። ይህንን ሊያናግራቸው ማለት ነው። አንድ ቲም ተዋቅሮ የሀገር ሽማግሌዎች፣ ሃይማኖት አባቶች እና የዩኒቨርሲቲ አመራሮች ያሉበት ቡድን ሊያናግራቸው እየሄደ ነው። እንግዲህ ተወክለው ነው የሄዱ ወይስ በኢንተረስት የወጡ ናቸው? እነዛ የሚሉትን ነገሮች ወደዛ እየሄድኩ ስለሆነ ነገ ደውዬ የበለጠ አብራራልሻለሁ። እኔም እየሄድኩ ስለሆነ እነማን እንደሆነ፣ ምክንያቱም ትናንትና ስምምነት ላይ ከተደረሰ በኋላ ከአዳራሽም ወጥተው ምግብ በልተው ወደ ዶርማቸው ገብቶ ነው ያደሩ። በጣም በሰላም ነው የታደረው። ከዛ በኋላ ለምን እንደወጡም መረጃ የለኝም፣ ለምን እንደሄዱ ማጠቀም።
ሰኞ ዕለት በነበራችሁ ውይይት ላይ ግን የደረሳችሁበት ድምዳሜ ምንድን ነበር?
የአካባቢው እና የከተማ አስተዳደሩ የጸጥታ ኃይሎች ሚሊሻዎችን ጨምሮ ከግቢ ውጭ ያለውን ኢንቫይሮንመንት እንዲቆጣጠሩ፣ ምክንያቱም ችግር ተፈጥሮ ወይ ወደ ውጭ ነው የሚሮጡት ወይ ደግሞ ችግር ፈጣሪዎች ከውጭ ይምጡ አይምጡ ገና እርግጠኛ መሆን ስላልተቻለ ያንን ለመከላከል የውስጡንም የውጭንም ጥበቃ ማጠናከር ላይ ነው ዩኒቨርሲቲ ትኩረት አድርጎ እየሰራ ያለው።
በዩኒቨርሲቲ ውስጥ ጥቃት ነው የተፈጸመብን ብለውኝ ነበር እርስዎ። ከፖሊስ ደግሞ ያገኘሁት መረጃ በተማሪዎች መካከል የተፈጠረ ግጭት ነው እንጂ ጥቃት አይደለም የሚል መረጃ ነው የሰጡኝ።
እኛ በአጠቃላይ እንዳየ ነው ከሆነ የትኛውንም ብሔር የትኛውንም ቡድን ከግምት ውስጥ ያላስገባ ተማሪዎቻችን፣ በተለይ ደግሞ የተማሪ ህብረት ውስጥ በጣም በንቃት የሚሳተፉ ተማሪዎቻችን ላይ የተቃጣ ጥቃት ነው። ምክንያቱም በተማሪዎች ህብረት ውስጥ የሚሰሩ ሰዎች ላይ ነው የአካል ጉዳትም እንደገና ደግሞ ግድያም የተፈጸመው። ስለዚህ ይህንን ጥቃት ነው እንጂ የምንለው በምንም ተአምር ግጭት አንለው።
የምስራቅ ጎጃም ዞን ፖሊስ መምሪያ የህዝብ ግንኙነት ኃላፊ ኢንስፔክተር ጎበዜ ይርሰው በበኩላቸው ዛሬ በግቢው ሙሉ ለሙሉ ትምህርት መቋረጡን ተናግረዋል። አካባቢው ግን ፍጹም ሰላም እንደሆነ ጨምረው ገልጸዋል።
አሁን ለጊዜው የመማር ማስተማር ሂደት ተቋርጧል። ትምህርት ግን አልተጀመረም። ውይይት ላይ ነው ያለው የዩኒቨርሲቲው አመራሮች እና ሌሎች የጸጥታ አካላት በዛሬው ዕለት የመማር ማስተማሩ ሂደት እንደተቋረጠ ነው ያለ። ተቋረጠ የምንለው ሰኞ ዕለት እና ዛሬም ነው። ትናንትናም ያው እንደሚታወቀው ግንቦት ሃያ ነው የመንግስት ተቋማት ዝግ ስለነበሩ ምርመራው እየተጣራ ነው ያለ። ያው እንደሚታወቀው አሁን 3-4 ቀን ነው ገና ድርጅቱ ከተፈጸመ። ፖሊስ ምርመራውን እያጣራ ነው ያለ። የምርመራ ውጤቱ መጨረሻ ላይ የሚታወቅ ነው የሚሆነው።
ተጎድተው ሆስፒታል ስለገቡ ተማሪዎች ፖሊስም ሆነ የዩኒቨርሲቲው የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር የሰጡት አስተያየት ቢኖር በመልካም ጤንነት ላይ እንደሚገኙ ነው። ይህ በእንዲህ እንዳለ የትግራይ ብሔራዊ ክልላዊ መንግስት የሀዘን መግለጫ አውጥቷል። መግለጫው በደብረ ማርቆስ ዩኒቨርሲቲ ተማሪ የነበረው ወጣት ሳረ አብርሃ እልፈተ ህይወት የትግራይ ብሔራዊ ክልላዊ መንግስት የተሰማውን ጥልቅ ሀዘን እየገለጸ ጉዳዩን በአጽንኦት እየተከታተለ የሚገኝ ሲሆን ወንጀለኞች ወደ ህግ እንዲቀርቡና አስፈላጊውን ፍርድ እንዲያገኙ ከሚመለከተው አካል ጋር ሆኖ እንደሚሰራ ገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። በመስተንግዶው ሀብታሙ ስዩም፣ በድምፅ ምህንድስና ሞክቢል ያቢሮ አብረናችሁ ነበርን። የሰላም መሸት ይሆንላችሁ። ደህና ሁኑ። I don't know.
kun Radio Sagale Americati.